ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 3 2015 ዓ.ም ምረ ዝግጅታችን ጀመረ። ዩናይትድ ስቴትስን ጨምሮ 6 ሀገሮች ያወጡት መግለጫ የኢትዮጵያን አቋም ያላገናዘበ ነው ሲል የውጭ ጉዳይ ሚኒስቴር ገለጸ።
የአውሮፓ ህብረትን በተመለከተ ያወጣቸው ውሳኔዎች ተጨባጭ ሁኔታዎችን ጋር የሚጣጣሙ አይደሉም። የኢትዮጵያን ተጨባጭ ሁኔታ ይገነዘባሉ፣ ይረዳሉ ብለን እንጠብቃለን። ስለዚህም በጋራ እንሰራ ይሆናል።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለምን ነው የሰማችሁት። ዩናይትድ ስቴትስን ጨምሮ 6 ሀገሮች ያወጡትን መግለጫ ተከትሎ በዛሬው ዕለት ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ቀደም ሲል የአውሮፓ ህብረት የደረሰበትን አቋም አስመልክቶ የተናገሩት ነው። የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትዊተር አማካኝነት ባስተላለፉት መልእክታቸው የ6ቱን ሀገሮች የጋራ መግለጫ አድንቀዋል። ሙሉ ዘገባው በምሽቱ የአብይ ርዕሳችን ይቀርባል። በዚህ አመት 6 ሚሊዮን ተማሪዎች ወደ ትምህርት ቤት አለመግባታቸውንና ሌሎች ሀገር ውስጥና የውጭ ዜናዎችንም አካተናል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ተቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የኦሮሞ ነጻነት ግንባር ኦነግ ማዕከላዊ ኮሚቴ አባል አቶ ሞኢቦን በቀለን ትናንት ማምሻውን አዲስ አበባን በሚያዋስነው የቡራዩ ከተማ ውስጥ ማንነታቸው ባልታወቀ ሰዎች ተገለዋል ሲል አቶ ሞኢቦን በቤታቸው አካባቢ በጥይት ተመተው ተገለዋል ብሏል ፓርቲው። የአቶ ሞኢቦን ግድያ በተመለከተ የተጠየቀው የአዲስ አበባ ፖሊስ ኮሚሽን መረጃው እንደሌለው ለአሜሪካ ድምጽ ገልጿል። ከቡራዩ ከተማ ፖሊስ መምሪያና ከኦሮሚያ ፖሊስ ኮሚሽን መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዝርዝሩን ፀሐይ ዳምጠው ይዛዋለች።
የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ሞይቦን በቀለ ጥቅምት 2 ቀን 2015 የቡራዩና የአዲስ አበባ ከተማ አዋሳኝ በሆነውና ልዩ ስሙ ሳንሱስ ተብሎ በሚታወቀው አካባቢ ተገለዋል ሲል ነው ፓርቲያቸው ያስታወቀው። ግድያው የተፈጸመው በመኖሪያ ቤታቸው አቅራቢያ በግምት ከምሽቱ 1 ሰዓት አካባቢ ነው ብለዋል። የኦሮሞ ነጻነት ግንባር የህዝብ ግንኙነት አቶ ለሚገመቹ ተፈጸመ ያሉትን ግድያ ለአሜሪካ ድምጽ አብራርተዋል።
ሞይቦንን ግድያ ሁኔታ በተመለከተ ማምሻ ላይ ከመኖሪያ ቤቱ አካባቢ በጥይት እንደተመታና ከዛ በኋላ ሆስፒታል ገብቶ ህይወቱ እንዳለፈ ነው የተረዳ ነው። በድርጅታችን የኦሮሞ ነጻነት ግንባር ኦነግ ውስጥ የድርጅቱ ማዕከላዊ ኮሚቴ ነበረ። ከዚህ ቀደም 2017 እንደ አውሮፓውያን አቆጣጠር ኦነግ በተቀመጠው ጠቅላላ ጉባኤ ላይ እንደ ማዕከላዊ ኮሚቴነት የተመረጠና አሁንም የማዕከላዊ ኮሚቴ ሆኖ ነው የሚሰሩት።
አቶ ለሚ አክለውም ተከታዩን ብለዋል።
ሞይቦን ከቀድሞውም ስርዓት ጋር ስፋለም ነበረ እና ለአመታት እስር ቤት ነው የነበረው። ከዛም መልስ ከተወሰነ ወራት በፊት ቡራዩ አካባቢ ታስሮ ከእስር ነው የተለቀቀው። የእሱ ግድያ ካታና ሳንሱዚ እዛ አካባቢ እንደሆነ ነው ያገኘነው መረጃ። እኛ ግድያውን በተመለከተ በማን እንደተገደለ አናውቅም።
አቶ ሞይቦን ትናንት በጥይት እንደተመቱ የአካባቢው ሰዎች አዲስ አበባ ከተማ ውስጥ ወደሚገኘው አቤት ሆስፒታል ወስዷቸው እንደነበር አቶ ለሚገልጸዋል። ህይወታቸው ያለፈው በህክምና ስረዱ ከቆዩ በኋላ መሆኑ ነው የተጠቀሰው። ዛሬ ጥቅምት 3 ቀን 2015 አስከሬናቸው ከአዲስ አበባ ወደ ትውልድ ስፍራቸው ምስራቅ ወለጋ ኪረሙ ተሸኝቷል ሲል ኦነግ ገልጿል። የአቶ ሞይቦን ግድያ በተመለከተ መረጃ እንደሌለው የአዲስ አበባ ፖሊስ ኮሚሽን ለአሜሪካ ድምጽ ገልጿል። ለቡራዩ ከተማ ፖሊስ መምሪያና ለኦሮሚያ ፖሊስ ኮሚሽን ስልክ በመደወል ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የአቶ ሞይቦን ግድያ በገለልተኛ አካል እንዲጣራ ኦነግ አሳስቧል። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ።
የዩጋንዳው ፕሬዝዳንት ዩሪ ሙሴቪኒ በአገሪቱ የተከሰተው የኢቦላ ወረርሽኝ በቁጥጥር ስር መዋሉንና በእንቅስቃሴ ላይ ምንም አይነት ገደብ መጣል እንደማያስፈልግ አረጋግጠዋል። የሀገሩ የጤና ባለስልጣናት ደግሞ 31 ሰዎች ገዳይ በሆነው የሱዳን ኢቦላ ቫይረስ መያዛቸውን ያረጋግጡ ሲሆን ከነዚህ ውስጥ 6ቱ መሞታቸው ተዘግቧል። የኡጋንዳ የህክምና ማህበር በበኩሉ አንዳንድ አባላቶቹ በጠና መታመማቸውን በመግለጽ በቂ የሆነ የግል መከላከያ መሳሪያ ባለመኖሩ ተለማማጅ የህክምና ባለሙያዎች የጀመሩትን የሥራ ማቆም አድማ እንደሚቀላቀሉ አስታውቀዋል። ሐሊማ አቶማኒ በዚህ ዙሪያ ያደረሰችን ዘገባ ስምኝሽ ቆየ ታቀርባለች።
ፕሬዝዳንት ዩዌሪ ሙሴቨኒ ረቡዕ ምሽት ለሀገራቸው ባደረጉት ንግግር ዩጋንዳውያን እንደ ደም፣ ሰገራና በኢቦላ በሽታ ከተያዙ ሰዎች የሚወጣ ትውከት ከመሳሰሉ የሰውነት ፈሳሾች ጋር ንክኪ እንዳይኖራቸው አሳስበዋል። የዓለም ጤና ድርጅት ከቀደሙት የኢቦላ ዝርያ ክትባቶች መከላከያ ሊያገኝለት እንዳልቻለው የገለጸው የሱዳኑ ኢቦላ ምንጩ ባይታወቅም ሙሴቨኒ ግን ዩጋንዳኖች የጦጣ ቺምፓንዚና ጉሪላ ስጋ እንዳይመገቡ አስጠንቅቀዋል።
I want to reassure Ugandans and all residents that the government has got capacity to control this outbreak.
ከዚህ ቀደም እንዳደረግነው መንግስት ይህንን ወረርሽኝ ለመቆጣጠር የሚያስችል አቅም እንዳለው ለዩጋንዳውያንና ለሁሉም ነዋሪዎች ላረጋግጥ ፈልጋለሁ። ስለዚህ ጭንቀት፣ ድንጋጤ፣ እንቅስቃሴ መገደብ ወይንም እንደ ትምህርት ቤቶች፣ ገበያዎች፣ የአምልኮ ቦታዎች ወዘተረፈ ያሉ የህዝብ ቦታዎችን መዝጋት አስፈላጊ አይደለም።
እስካሁን የተረጋገጡት 31 የኢቦላ ተጠቂዎች፣ 4 የህክምና ባለሙያዎችን፣ 1 ሰመመን ሰጪና 1 በሙቤንዴ ኬጌጓና ካሳንዳ ወረዳዎች ውስጥ ለመጀመሪያ ጊዜ ከተገኘው ተጠቂ ጋር ንክኪ ያለው የህክምና ተማሪን ጨምሮ 6 የጤና ባለሙያዎችን ያካትታል። ኡጋንዳውያን እንዳይጨባበጡ ያስጠነቀቁት ሙሴቨኒ በነሐሴ 6 ለመጀመሪያ ጊዜ መታየቱ የተዘገበው የሱዳን ኢቦላ ቫይረስ ክትባት ዙሪያ አሁንም እየተወያየች ነው ብለዋል። የህክምና ተለማማጁና አንድ ከፍተኛ የጤና ባለሙያ በአሁን ወቅት የኦክስጅን ድጋፍ እየተደረገላቸው መሆኑን የገለጹት የዩጋንዳ የህክምና ማህበር ፕሬዝዳንት ዶክተር ሳም አሌንዶ በበኩላቸው የጤና ባለሙያዎችን ማጣት ከጀመርን ቫይረሱ በቁጥጥር ስር መሆኑ አጠራጣሪ ነው ብለዋል። የሱዳን ኢቦላ ቫይረስ እንደ ዛየር ኢቦላ ቫይረስ ያልተለመደ ሲሆን ምንም አይነት ወቅታዊና ውጤታማ ክትባት የለውም። የሱዳን ኢቦላ ቫይረስ እንደ አውሮፓውያን አቆጣጠር በ1976 በደቡብ ሱዳን ለመጀመሪያ ጊዜ የተከሰተ ሲሆን ከዛን ጊዜ ወዲህ ወረርሽኙ በኡጋንዳና በሱዳን መከሰቱ ተዘግቧል። ሆኖም እንደ አውሮፓውያን አቆጣጠር በ2000 ዓ.ም በዩጋንዳ የነበረው ወረርሽኝ እጅግ የከፋና ከ200 በላይ ሰዎችን ህይወት የቀጠፈ ነበር።
ደቡብ አፍሪካ ውስጥ ከከፍተኛ ትምህርት ተቋማት የተመረቁና ከፍተኛ ገቢ ያላቸው ባለሙያዎች ያሽቆለቀለ የመጣውን የሀገሪቱን ኢኮኖሚ በመሸሽ ጓዛቸውን ሸክፈው ከባህር ማዶ እየተሰደዱ መሆናቸው ተገለጸ። ብዙዎቹ የሰለጠኑ ደቡብ አፍሪካውያን አገሪቱን ትተው የሚሄዱት ከፍተኛ ስራ አጥነት፣ ወንጀልና እጅግ የተበላሹ የህዝብ አገልግሎት ተቋማት እየተበራከቱ በመምጣታቸው መሆኑን ገልጸዋል። ኒው ወርልድ ዌልዝ የተባለው የደቡብ አፍሪካው የሀብት ተመራማሪ መረጃ ድርጅት በዚህ ዓመት መጀመሪያ ላይ ባወጣው ዘገባ ከ1 ሚሊዮን ዶላር በላይ የተጣራ ገቢ ያላቸው ሰዎችን ስደት በማጥናት ያጠናከረውን መረጃ አውጥቷል። ከፍተኛው የውቀትና የሀብት ፍልሰቱ ደቡብ አፍሪካ ከነዚህ ባለሙያዎች እየተሰበሰበ በኢኮኖሚው ይበልጥ ለተጎዱ ወገኖች በመታከፋፈለው የግብር ገቢ ላይ ትልቅ ጉዳት ሊያስከትል ይችላል ሲሉም የአሜሪካ ድምጽ ያነጋገራቸው ተንታኞች አስጠንቅቀዋል። Ernst & Young የተባለው ዓለም አቀፉ ድርጅት 9% የሚሆኑት ደቡብ አፍሪካውያን የሚሰበሰበው ግብር ከጠቅላላው የአገሪቱ ግብር 40% የሚሆነውን እንደሚሸፍን አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በሩሲያውያን የሚታዘዙ ኢራን ስሪት ድሮኖች ዛሬ ሐሙስ የኪቭን አካባቢዎች መደብደባቸውን የዩክሬን ባለስልጣናት ተናገሩ። የዩክሬን ወታደራዊ ክፍልም የሩሲያ ሚሳኤሎች ዩክሬናውያን በሚኖሩባቸው 40 የተለያዩ የአገሪቱ አካባቢዎች ቀደም ብሎ በነበረው ቀን ድብደባ መፈጸማቸውን አስታውቀዋል። የዩክሬን ፕሬዝዳንት ጽፈት ቤት ምክትል ኃላፊ ካይሮሎ ታይመሰንኮ ድሮኖቹ በኪቭ ዙሪያ የሚገኙ ወሳኝ የመሰረተ ልማት ተቋማትን መደብደባቸውን ተናግረዋል። ባለስልጣናቱ ካሚካዜ ብለው የሚጠሯቸው ሰው አልባ የጦር አውሮፕላኖቹን ወይም ድሮኖች ራሳቸውን ከኢላማዎቻቸው ጋር የሚያላትሙ ፈንጂዎችን የጫኑ አድርገው ገልጸዋቸዋል። የኒኮላይቭ ከንቲባ አሌክዛንደር ሴንኮቪች በደቡባዊቷ ዩክሬን ከተማ ትናንት ሌሊቱን በተካሄደ ድብደባ ባለ 5 ፎቅ የመኖሪያ ህንጻ መውደሙን አስታውቀዋል። የአየር ጥቃቶቹ የተፈጸሙት የዩክሬን አጋሮች ተጨማሪ የአየር መከላከያ መሳሪያዎችን ለዩክሬን ለመስጠት እየሰሩ ባሉበት በዚህ ወቅት ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያ ሽብር የበለጠ ድፍረትና ጭካኔ የተሞላበት እየሆነ በሄደ ቁጥር ዩክሬን አየር ክልሏን እንድትከላከል መርዳት ለአውሮፓ በዘመናችን ካሉ የላቁ ሰብአዊ ተግባሮች መካከል አንዱ መሆኑን ለዓለም ግልጽ እየሆነ ይመጣል ሲሉ ትናንት ረቡዕ በሰጡት መግለጫ ተናግረዋል። ብሪታንያ የክሩዝ ሚሳኤሎችን መተው መጣል የሚችሉ ሮኬቶችን እንደምትልክ ዛሬ ሐሙስ ስትገልጽ የኔቶ መከላከያ ሚኒስትሮችን ለዩክሬን ስለሚሰጡት ወታደራዊ እርዳታ ለመምከር ብራስልስ ላይ መሰብሰባቸው ተመልክቷል። የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስትን ትናንት ረቡዕ በሰጡት መግለጫ የሩሲያው ፕሬዝዳንት ቭላድሚር ፑቲን ለ300,000 ተጠባባቂ ጦር የክተት መርሃ ግብር ምንም ስልጠና ያላገኙና ንጹሃን ሲቪሎችን አስገድደው ወደ ግንባር ለመላክ ሲሞክሩ ዩክሬን የጦር ኃይሏ ዲሞክራሲውና ሉዓላዊነቱን ለማስከበር የሚታገል ነጻ ሕዝብ እንደሚያሸንፍ ለዓለም ያሳየች ነው ብለዋል። ኢራቅ ዋና ከተማ ባግዳድ ውስጥ ከፍተኛ ጥበቃ በሚደረግበትና አረንጓዴው ዞን ተብሎ በተከለለው ስፍራ ዛሬ ሐሙስ 9 ሮኬቶች ማረፋቸውን የኢራቅ ጦር አስታወቀ። ጥቃቱ የተሰነዘረው የኢራቅ ህግ አውጪዎች አዲስ ፕሬዝዳንት ለመምረጥ በተሰበሰቡበት ወቅት መሆኑ ተገልጿል። የደህንነት ባለስልጣናት በጥቃቱ 5 ሰዎች መቁሰላቸውን ሲገልጹ ለጥቃቱ እስካሁን ኃላፊነቱን የወሰደ አልተገኘም። ባለፈው ወር የምክር ቤት አባላት አፈጉባኤያቸውን ለመምረጥ ተሰብስበው በነበረበት ወቅትም አረንጓዴው ዞን ተብሎ የተከለለው ስፍራ ኢላማ ያደረጉ ሮኬቶች መተኮሳቸው ይታወሳል። የሰሜን ኮሪያ መሪ ኪም ጆን ኡን የረጅም ርቀት ተምዘግዛጊ ሚሳኤሎች ሙከራዎችን መገምገማቸውን የአገሪቱ መንግስት መገናኛ ብዙሃን ዛሬ ሐሙስ አስታውቀዋል። ሙከራዎቹ የተሳኩ ነበሩ ያሉት ኪም የጦር ኃይላቸው የኒውክሌር ጥቃት ለማድረስ ያለውን ብቃትና ለጦርነት ዝግጁነት ያሳየበት ነው ማለታቸው ተዘግቧል። ትናንት ረቡዕ የተካሄዱት ሙከራዎች ሰሜን ኮሪያ በዚህ ዓመት ያደረገቻቸውን ሙከራዎች ብዛት ከፍ ያደረጉ መሆናቸውንም የአሶሲየትድ ፕሬስ ዘገባ አመልክቷል። በዩናይትድ ስቴትስ ለመኖሪያ ቤት ግዢ ብድር ሞርጌጅ የሚከፈለው የወለድ መጠን መጨመሩንና እንደ አውሮፓ አቆጣጠር ከ2006 ወዲህ እጅግ ከፍተኛ ደረጃ ላይ መድረሱ ተነገረ። በ30 ዓመት ለማይቀየር የወለድ መጠን የሚከፈል የቤት መግዣ ብድር የሚያስከፍለው የወለድ መጠን በዚህ የጥቅምት ወር መጀመሪያ ከ6.8% በላይ መድረሱን ከአሜሪካ የቤት መግዣ ባንክ ባለሙያዎች ማህበር የተገኘው መረጃ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥቅምት 3 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በዝግጅቶቻችን ላይ ለሚኖራችሁ አስተያየቶች በዋትስአፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ላይ በድምጽ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል፣ ወይም በፌስቡክ አት ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን ቀዳሚ ወደ ሆነው የአብይ ዘገባችን እንለፍ። ዩናይትድ ስቴትስን ጨምሮ 6 ሀገሮች ያወጡት መግለጫ የኢትዮጵያን አቋም ያላገናዘበ ነው ሲል የውጭ ጉዳይ ሚኒስትር አስታወቀ። የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የሀገሮቹን የጋራ መግለጫ አድንቀዋል። 6ቱ ሀገሮች በትላንትና መግለጫቸው የኢትዮጵያ መንግስትና ህወሓት ወታደራዊ ግጭቱን በአስቸኳይ በማቆም የግጭት ማቆም ስምምነት እንዲያደርጉ ሲሉ ጠይቀዋል። በተያያዘ ዜና የአውሮፓ ፓርላማ በቅርቡ ኢትዮጵያን በሚመለከት ያጸደቀውን የውሳኔ ሐሳብ የኢትዮጵያን ተጨባጭ ሁኔታ ያላገናዘበ ነው ሲሉ አምባሳደር መለስ ዓለም አጣጥለዋል። የዚህን ውሳኔ ሐሳብ በሚመለከት ግን ከህወሓት ወገን እስካሁን በይፋ የተሰጠ ምላሽ የለም። ኬኔዲ አባተ ተጨማሪ አለው።
ዩናይትድ ስቴትስ እና ሌሎች አምስት ሀገሮች ትናንት በጋራ ያወጡትን መግለጫ ኢትዮጵያ ያዘችውን የሰላም አቋም ያላገናዘበ ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዛሬ መግለጫ በሰጡበት ወቅት ተናግረዋል። በትላንቱ መግለጫቸው የሰሜን ኢትዮጵያው ግጭትና የሰብአዊ ቀውስ መባባስ በእጅጉ አሳስቦናል ያሉት ዩናይትድ ስቴትስ፣ አውስትራሊያ፣ ዴንማርክ፣ ጀርመን፣ ኔዘርላንድስ እና ብሪታንያ የኢትዮጵያ መንግስትና ህወሓት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙ የግጭት ማቆም ስምምነት እንዲያደርጉ ያልተገደበና ቀጣይነት ያለው ሰብአዊ አገልግሎት እንዲደርስ እንዲሁም በአፍሪካ ህብረት መሪነት የሰላም ውይይት እንዲጀምሩ እንጠይቃለን ማለታቸውም ይታወሳል። የሀገሮቹን መግለጫ የተለመደ ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በበኩላቸው ኢትዮጵያ ለሰላም ያላትን ዝግጁነት ያላገናዘበ ብለውታል።
የአሜሪካ መንግስት አሜሪካ ሲደመር አምስት ሀገሮች ያወጡትን የፕሬስ መግለጫ ለማየት እድሉ ነበረኝ። ከዚህ ፊት ከወጡት መግለጫዎች ብዙም የተለየ ነገሮች የሉትም ቋንቋ ሳይሆን በስተቀር። ለዚህ የሚታወቅ የኢትዮጵያ መንግስት አቋም አለ። የኢትዮጵያ መንግስት ለሰላም ዝግጁ ነው። ስለ ሰላም ብዙ ጊዜ ተገልጿል። ክብርት ፕሬዝዳንት በፓርላማ መክፈቻ ንግግር ላይ ያደረጉት ለሁሉም መላሽ የሚሆን መስሎ ታይኛል። አንደኛ ኢትዮጵያ መንግስት ለሰላም ዝግጁ ነው ሲባል ሰላም እንዲመጣ ቀደም ሲል ወሰዳቸው የተለያዩ የመተማመን መንፈስ የሚፈጥሩ እርምጃዎች አሉ። ኮሚቴ ተቋቁሟል። ኮሚቴ ወደ ዝርዝር ስራ ገብቷል። የአፍሪካ ህብረት የሰላም ንግግሩ ደቡብ አፍሪካ ይካሄዳል ሲባል ይሁን ታውን ገልጿል። ስለዚህ ለሰላም ያለን አቋም አሁንም የሰላ ነው። ይሄን ማያዝ ያስፈልጋል። ስለዚህ የአሜሪካ ሲደመር አምስትም በዚህ ደረጃ ቢታይ
በሰሜን ኢትዮጵያ እየተባባሰ የመጣውን የኤርትራ ወታደራዊ ኃይሎች ተሳትፎም እናወግዛለን ያለው የስድስቱ ሀገሮች የጋራ መግለጫ አያይዞም የኤርትራ ኃይሎች ወታደራዊ እንቅስቃሴያቸውን አቁመው ከሰሜን ኢትዮጵያ እንዲወጡ እንጠይቃለን ይላል። ኤርትራ በተደጋጋሚ የሚቀርቡባትን መሰል ክሶች ስታጣጥል መቆየቷ የሚታወቅ ነው። የትናንቱን መግለጫ ተከትሎም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሑፍ የአንዳንድ ኃይሎች የተዛቡት ርክቶች በጣም አስደንጋጭ ናቸው ሲሉ ተችተዋል። በአንዳንድ ቀጠናዎች ላይ በዓለም አቀፍ ሰላምና ደህንነት ላይ ከባድ መዘዝ የሚያስከትል ቢሆንም ጦርነትና ግጭትን ይቀሰቅሳሉ። በሌሎች ቦታዎች ላይ ደግሞ ህጋዊ ራስን የመከላከል እንቅስቃሴዎችን ኮስተር ብለው ያወግዛሉ ሲሉም ሚኒስትሩ በትዊተር አማካኝነት ባስተላለፉት በዚህ አስተያየታቸው ተችተዋል። ይሁን እንጂ ይህ መልእክታቸው ስድስቱ ሀገሮች ላወጡት መግለጫ የሰጡት ምላሽ ስለመሆኑ በግልጽ የተጠቀሱት ነገር የለም። ዩናይትድ ስቴትስን ጨምሮ ስድስቱ ሀገሮች ላወጡት የጋራ መግለጫ አድናቆታቸውን የገለጹት የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትዊተር ገጻቸው በሰጡት ምላሽ የተለመዱ ያሏቸውን ሁለቱም አካላትና ያሳስበናል የሚሉ ሐሳቦችን ወደ ጎን በመተው ቢያንስ ኤርትራን በተመለከተ ትርጉም የሚሰጥ የሚመስል ጠንካራ ጥረት የተደረገበት ነው ብለውታል። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በዛሬው መግለጫቸው የአውሮፓ ፓርላማ ኢትዮጵያን በሚመለከት በቅርቡ ያጸደቀውን የውሳኔ ሐሳብ በማስመልከት ለተነሳላቸው ጥያቄ ተከታዩን አጭር ምላሽ ሰጥተዋል።
የአውሮፓ ህብረትን በተመለከተ ያወጣቸው ውሳኔዎች ተጨባጭ ሁኔታዎችን ጋር የሚጣጣሙ አይደሉም። የኢትዮጵያን ተጨባጭ ሁኔታ ይገነዘባሉ፣ ይረዳሉ ብለን እንጠብቃለን። ለዚህም በጋራ የምንሰራ ይሆናል።
በብራሰልስ የሚገኘው የኢትዮጵያ ኤምባሲም የአውሮፓ ፓርላማ ኢትዮጵያን በተመለከተ ያጸደቀው የውሳኔ ሐሳብ የኢትዮጵያን መንግስት አሳዝኗል ማለቱ ይታወሳል። የውሳኔ ሐሳቡ ኢትዮጵያ ለሰላም የምታደርገውን ጥረት እንዲሁም በጦርነቱ ኢሰብአዊ ድርጊቶችን የፈጸሙ አካላትን ተጠያቂ ለማድረግ የጀመረችውን እንቅስቃሴ ከግምት ያላስገባ ነው ሲልም ኤምባሲው ተችቷል። የአውሮፓ ፓርላማ መስከረም 26 2015 ዓ.ም ያጸደቀው የውሳኔ ሐሳብ ሁሉም አካላት በአስ አስቸኳይ ግጭቶችን እንዲያቆሙ ሲል የሰብአዊ መብት ጥሰት በሚፈጽሙ አካላት ላይ የአውሮፓ ህብረትና አባል አገሮች ማዕቀቦችን እንዲጥሉ ይጠይቃል። በተጨማሪም እንደ አውሮፓውያን ከ2020 ዓመተ ምህረት ጀምሮ ህብረቱ ለኢትዮጵያ የሚያደርገውን የበጀት ድጎማ ማቋረጡን ያደነቀው የውሳኔ ሐሳቡ የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ በቋሚነት ስብሰባ እንዲያደርግና እርምጃ እንዲወስድም የሚጠይቅ ነው። ይህን የውሳኔ ሐሳብ በተመለከተ እስካሁን ህወሓት በይፋ የሰጠው ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በያዝነው ዓመት በጦርነትና በሌሎች ሰው ሰራሽና የተፈጥሮ ምክንያቶች ሳቢያ 6 ሚሊዮን ተማሪዎች ከትምህርት ገበታቸው መነጠላቸውን ትምህርት ሚኒስቴር ገለጸ። በ2015 የትምህርት ዘመን ከቅድመ መደበኛና ሁለተኛ ደረጃ ድረስ 29 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የተመዘገቡት ተማሪዎች ቁጥር ግን 23.6 ሚሊዮን መሆናቸውን የትምህርት ሚኒስቴር ለአሜሪካ ድምጽ ገልጿል። በጦርነት ሳቢያ 4000 በላይ ትምህርት ቤቶች መቆዳታቸውንና ከ1300 በላይ መውደማቸውን የገለጹት የሚኒስቴር መስሪያ ቤቱ ስራ አስፈጻሚ እነዚህን ትምህርት ቤቶች የመልሶ ማቋቋምና የጥገና ስራ መጀመሩን ገልጸዋል። በሌላ በኩል መስከረም 30 ቀን 2015 ዓመተ ምህረት በተጀመረው የ12ኛ ክፍል ብሔራዊ መልቀቂያ ፈተና በመጀመሪያው ዙር ከ12000 በላይ ተማሪዎች ፈተናውን ጥለው መውጣታቸውን ገልጸዋል። ገብረ ሚካኤል ገብረ መድን ተከታትሎታል።
በ2015 የትምህርት ዘመን የተማሪዎች ምዝገባ አፈጻጸምን በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የተቋሙ የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ አመለወርቅ ህዝቅኤል ጦርነትና የተፈጥሮ አደጋዎች በተከሰቱባቸው የኢትዮጵያ አካባቢዎች የነበረው የተማሪዎች ምዝገባ አፈጻጸም ዝቅተኛ መሆኑን ገልጿል። ከትግራይ ውጪ ባሉት ክልሎች በዚህ ዓመት 29 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የተመዘገቡት ግን ከታቀደው 80% ያህሉ መሆናቸውን አስረድቷል።
በ2015 ዓመተ ምህረት በቅድመ መደበኛ በመደበኛና በሁለተኛ ደረጃ ከ9ኛና ከ9 ጀምሮ እስከ 12 ባሉት ትምህርት እርከኖች ለመመዝገብ ያቀድነው ከ29 ሚሊዮን በላይ ተማሪዎችን መመዝገብ እንድንችል ታቅዷል። ዘንድሮ የተመዘገቡት እስካሁን ባለው መረጃ 23 ሚሊዮን 695573 ተማሪዎች ተመዝግበዋል። ይሄም ከአጠቃላይ እቅዱ አንጻር ስናይ ወደ 80% ተማሪዎች ተመዝግበዋል።
የእቅዱ 20% ያህሉ ቁጥራቸው 6 ሚሊዮን ተማሪዎች የሚደርሱ ከትምህርት ገበታቸው ውጪ መሆናቸውን ገልጿል።
አሁንም ያለው የመጨረሻ ቁጥር አይደለም። ምክንያቱም መመዝገብ አለብን ብለን ካቀድነው 20% ውጪ ነው። ከ6 ሚሊዮን አካባቢ ተማሪዎች ውጪ ናቸው። አሁንም እነዛን ተማሪዎች መመለስ እንዲቻል አሁንም የንቅናቄ ስራ እየተሰራ ነው። እስከ ጥቅምት የመጀመሪያ ሳምንት አሁንም እንጠብቀው ተማሪ አለ።
በተለይም ጦርነትና የተፈጥሮ አደጋዎች በነበሩባቸው አካባቢዎች የታየው የተማሪዎች ምዝገባ አፈጻጸም ዝቅተኛ እንደሆነ አመለወርቅ ህዝቅኤል አመልክቷል። እነዚህን ተማሪዎች ወደ ትምህርት ቤት ለማምጣት የተለያዩ ጥረቶች እንደሚደረጉም ተናግረዋል።
በአፋርና ጋምቤላ ለምሳሌ በጣም ከአንደኛ እስከ ስምንተኛ ባለው በጣም ዝቅተኛ በሚባል ደረጃ አፋር 28%፣ ጋምቤላ 16% አካባቢ ተማሪ ነው። ግን እነዛም አካባቢ ተማሪዎች በተቻለ መጠን እኛ ብቻ ሳንሆን ከአደጋ መከላከልና ዝግጁነት ጋርም ጭምር ትምህርት ሚኒስቴር እየሰራቸው ያሉ ስራዎች አሉ። ትምህርትን በተለያየ ሞዳሊቲ ባሉበት ሁኔታ መማር የሚችሉበትን መንገድ ትምህርት ሚኒስቴር እየሰራበት ይገኛል። ግን በእነዚህ አካባቢዎች ያለው የትምህርት ቤት የመመለስ ጉዳይ በቀላሉ የሚታይ አይደለም። ምክንያቱም የጦርነት የግጭት አካባቢዎች ናቸው። ስፔሻል የሆነ የሚፈልጉት ነገር አለ። በትምህርት ቤቶች መጎዳትም ጋር ተያይዞ እና በተለያየ ሞዳሊቲ ነገር ግን ትምህርታቸው እንዳያቋርጡ የተለያዩ ስራዎችን እየሰራን ያለንበት ሁኔታ ነው ያለው።
ጦርነት በተካሄደባቸው የኢትዮጵያ አካባቢዎች ከ4000 በላይ ትምህርት ቤቶች መጎዳታቸውንና ከ1300 በላይ የሚሆኑ ደግሞ ሙሉ በሙሉ መውደማቸውን የገለጹት ኃላፊዋ እነዚህን ትምህርት ቤቶች መልሶ ለመገንባትና አስፈላጊውን ጥገና ለማድረግ እንቅስቃሴዎች እየተደረጉ ናቸው ብለዋል።
ወደሙ የተባሉትን 1300 አካባቢ ትምህርት ቤቶች ትምህርት ሚኒስቴር የተለያዩ አካላትን በማሳተፍ ለመስራት ብዙ ስራዎችን እየሰራ ይገኛል። ከ1300 ውስጥ 200ን በዚህ አመት ለመስራት አቅደናል።
በሌላ በኩል መስከረም 30 በተጀመረው የ2014 ዓ.ም ምረት የ12ኛ ክፍል ብሔራዊ የመልቀቂያ ፈተና ከ586000 በላይ የማህበራዊ ሳይንስ ተማሪዎች የተፈተኑበት የመጀመሪያው ዙር መጠናቀቁን ገልጿል። በመጀመሪያው ዙር ፈተና ያጋጠሙትን ዋና ዋና ጉዳዮች በዘረዘሩበት አስተያየታቸው አንደኛው በሐዋሳ ዩኒቨርሲቲ የደረሰው የድልድይ መደርመስ አደጋ እንደነበር ተናግረዋል። ሌላኛው ያልተጠበቀው ክስተት ደግሞ ከአራት ዩኒቨርሲቲዎች ፈተናውን ጥለው የወጡ ተማሪዎች ጉዳይ እንደነበር አመለወርቅ ገልጿል።
ለፈተና ወደ ዩኒቨርሲቲ የገቡ ተማሪዎች ከትምህርት ስርዓት ባፈነገጠ መንገድ ፈተናውን አንፈተንም ብለው በገዛ ፈቃዳቸው ለቀው የወጡበት ሁኔታ አለ። በዚህ ሁኔታ እስካሁን ባለን መረጃ መቅደላ አምባ ዩኒቨርሲቲ፣ መካነ ሰላም ካምፓስ 1700 ተማሪዎች፣ ደብረ ማርቆስ ዩኒቨርሲቲ 1226፣ ባህር ዳር ዩኒቨርሲቲ፣ ደብረ ታቦር ዩኒቨርሲቲ በጥቅሉ 12000 በላይ ተማሪዎች 12787 ተማሪዎች ከፈተና ሙሉ በሙሉና በውስን ደግሞ ፈተና ጥለው ወጥተዋል። በተለይ በደብረ ታቦር በነበረው ተፈታኞች ኃይል የተቀላቀለበት ሁከት ተፈጥሮ ስለነበረ የአንድ ተማሪ ህይወት ሊያልፍ ይችላል። ፈተና ጥለው የወጡ ተማሪዎችን በተመለከተ ግን በራሳቸው ጊዜ ፈተና መፈተን እንደማይፈልጉ አሳውቀው የወጡ በመሆኑ ቀጣይ ድል የሌላቸው መሆኑና መፈተን እንደማይችሉ የተወሰነ መሆኑንም ጭምር ለማሳወቅ እንወዳለን።
በዚህው የመጀመሪያው ዙር ፈተና ደንብ ካለማክበርና በሌሎች ምክንያቶች የተከሰቱ ችግሮች እንደነበሩ ተቆመዋል።
በፈተና አዳራሽ በጋራ ካልፈራን ብለው ከፈተና አስፈጻሚዎች ጋር ግብግብ የፈጠሩ ተፈታኞች ነበሩ። ከተሰጣቸው መመሪያና ከፈታኝ የማይጠበቅ ተግባር ላይ የተሳተፉ የፈተና አስፈጻሚዎችም ጭምር አጋጥመውናል። ከዛ ባሻገር በትራንስፖርት እጥረት ምክንያት ዘግይተውና አምሽተው የመጡ ተማሪዎችም ነበሩ። በተጨማሪም በመፈተኛ ክፍል ውስጥ በቡድን ወይም በግል የፈተና ደንብን በጣሰ ሁኔታ የተላለፉ እንዳሉ ሪፖርት ደርሶናል። እንግዲህ በሚቀርበው ማስረጃና መረጃ መሰረት ፈተና እስከ መሰረት ድረስ የሚያደርሱ እርምጃዎች እንደሚወሰዱ በትናንትናው መግለጫ አሳውቀናል።
ፈተናውን ለማስፈጸም ከማዕከል በተለያዩ አካባቢዎች ወደሚገኙት ወደ እነዚሁ ዩኒቨርሲቲዎች ከ32000 በላይ የሰው ኃይል መሰማራቱንም ተናግረዋል። የተፈጥሮ ሳይንስ ተማሪዎች የሚቀመጡበት ሁለተኛው ዙር ፈተና ከጥቅምት 8 እስከ ጥቅምት 11 ድረስ እንደሚካሄድ የትምህርት ሚኒስቴር መረጃ ያሳያል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን እንደቀጠለ ነው። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ሳውዲ አረቢያ ከሩሲያ ጋር በመወገን ባለፈው ሳምንት በተደረገው ኦፔክ ፕላስ በተሰኘው የነዳጅ ላኪ ሀገሮች ስብሰባ ላይ ለዓለም የሚቀርበው የነዳጅ ምርት መጠን እንዲቀንስ መወሰኗን ተከትሎ የዩናይትድ ስቴትስ ምክር ቤት ዲሞክራት አባላት ለሳውዲ አረቢያ የሚደረገውን የመሳሪያ ሽያጭ ለማቋረጥ የሚያስችል ረቂቅ ሕግ በማዘጋጀት ላይ ናቸው። ፕሬዝዳንት ጆ ባይደን ዋሽንግተን ከሪያድ ጋር ያላትን ግንኙነት እንደገና ለመገምገም ከምክር ቤቱ ጋር ለመስራት ዝግጁ መሆናቸውን ዋይት ሀውስ አስታውቋል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ፌን የላከችውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል።
ኦፔክ ሲደመር አንድ የተሰኘው የነዳጅ ላኪ ሀገሮች ስብስብ ባለፈው ሳምንት የነዳጅ ዘይት ምርቱን በ2 ሚሊዮን በርሜል ለመቀነስ ወስኗል። ወሳኔው አሜሪካ ተቃውሞዋን እያሰማች የተፈጸመ በመሆኑ የዩናይትድ ስቴትስ ሕግ አውጪዎች የነዳጅ ላኪዎቹ ማህበር መሪ ለሆነችው ለሳዑዲ አረቢያ ቆንጠጥ የሚያደርግ ቅጣት እንዲሰጣት እየጠየቁ ነው። ኦፔክ ሲደመር አንድ የተባለው ቡድን 23 ነዳጅ ላኪ ሀገራት አባል የሆኑበት ስብስብ ሲሆን ምን ያህል ነዳጅ ዘይት ለዓለም ገበያ መቅረብ እንዳለበት ይወስናል። ሩሲያ አንዷ አባል አገር ስትሆን አሜሪካ አይደለችም። የአሜሪካ ምክር ቤት አባላት በሚቀጥለው ወር ከምርጫ መልስ ወደ ዋሽንግተን ሲመለሱ ጉዳዩን በተመለከተ ተቀራርበው እንደሚሰሩ ፕሬዝደንት ጆ ባይደን ተናግረዋል።
ለሳውዲ አረቢያ መልስ ይኖረናል። የምክር ቤት አባላቱ ወደ ስራ ሲመለሱ እንወያይበታለን፣ እርምጃ እንወስዳለን።
ሪያድ ሩሲያ ዩክሬንን በወረረችበት በዚህ ወቅት የዓለም ነዳጅ አቅርቦት እንዲቀንስ የተደረገው ውሳኔ ተዋናይ ነች በሚል ሁለት የዲሞክራሲ ምክር ቤት አባላት ለሳውዲ አረቢያ የሚደረገውን የጦር መሳሪያ ሽያጭ ለማቆም ረቂቅ ሕግ በማዘጋጀት ላይ ናቸው። ሴናተር ሪቻርድ ብሉመንተል የዲሞክራቲክ ፓርቲ አባልና ረቂቅ ህጉን ከሚያዘጋጁት አንዱ ናቸው።
The complexity of these issues go way beyond just a single decision on oil, and the president is absolutely right.
የዚህ ጉዳይ ውስብስብነት በነዳጅ ዘይት ላይ ከሚደረገው ውሳኔ የሰፋ ነው። ፕሬዚደንቱ የሳውዲን ጉዳይ እንደገና ለማየትና ለመወያየት ማስተባቸው ትክክል ነው። እኛ ይህንን ህግ የታሰበበትና ምክንያታዊ ያደረገን ነው የምናየው። አላማ ያደረግነው አንድን የተወሰደ እርምጃ ነው። ወደ አንዱ ወገን አጋድሎ የነበረው ግንኙነት በሚገባ ታይቶ ተሰንዷል።
ሳውዲ እንደምትለው ከሆነ የኦፔክ ሲደመር አንድ ውሳኔ በአንድ ድምጽ የተወሰነና የኢኮኖሚ ሁኔታዎች ተገምግመው የተደረሰበት ነው። የረቂቁ ህግ ሌላው አዘጋጅ የሆኑት ዲሞክራቱ ሮካና ሳውዲ ከሩሲያ ጋር መወገኗ መጥፎ ውሳኔ ነው ይላሉ። ይህም መነሻው ሳውዲ ከቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር ከነበራት ልምድ የመነጨ ነው ባይናቸው።
ባለፉት ሁለት ዓመታት ሳውዲዎች የተሳሳተ ስሌት ውስጥ ገብተዋል። እንደ እውነቱ ከሆነ ይህ የሆነው የቀድሞ ፕሬዝዳንት ዶናልድ ትራምፕ ሳውዲዎቹን እንዳሻቸው እንዲሆኑ በመፍቀዳቸው ነው። አሁን ፕሬዝዳንት ባይደን እያደረጉት ያሉት ሚዛኑን የጠበቀ ግንኙነት እንዲኖር ነው።
በአልጋ ወራሽና ጠቅላይ ሚኒስትር መሐመድ ቢን ሳልማን የምትመራው ሳውዲ አረቢያ የአሜሪካ አጋር አይደለችም ይላሉ የቀድሞ የመካከለኛው ምስራቅ ተንታኝ አሁን ካርኔጊ ኢንዳመንት ለዓለም ሰላም በተሰኘ ተቋም የሚሰሩት አረን ዴቪድ ሚለር ለቪኦኤ በሰጡት አስተያየት።
ሳውዲ ኮንፈረንስ undermine the president's political
የሳውዲ አልጋ ወራሽ ያደረጉት ቢኖር የፕሬዝዳንቱን የፖለቲካ አቋም አሳንሶ ማየት ነው። የነዳጅ ዋጋው መጨመር ምርጫ በመናደርግበት ወቅት መሆኑ ፕሬዝዳንቱን ለመጉዳት የተደረገ ነው። ሩሲያ ዩክሬንን በመወረሯ ምክንያት ያለም አቀፍ ማህበረሰቡ ቭላድሚር ፑቲንን ለማግለል ጥረት በሚያደርግበት በአሁኑ ወቅት የሳውዲ አልጋ ወራሽ በፖለቲካም ሆነ በኢኮኖሚ ለፑቲን ድጋፍ በመስጠት ይህንን ዓለም አቀፍ ጥረት አዳክመዋል።
የሪፐብሊካን የምክር ቤት አባላቱ የዲሞክራቶችን ያህል በሳውዲ ላይ እርምጃ እንዲወሰድ በይፋ ሲናገሩ አይሰማም። አንዳንዶቹ ግን ሀገሪቱ ውስጥ ስላለው የሰብአዊ መብት አያያዝ ጉዳይ ከዚህ ቀደም ሲናገሩ ተደምጠዋል ሲሉ ብራያን ካቱሊስ የመካከለኛው ምስራቅ ተቋም የፖሊሲ ጉዳዮች ምክትል ፕሬዝዳንት ከቪኦኤ ጋር በዙም ባደረጉት ቃለ መጠይቅ አስታውሰዋል።
gas producing states in the United States were deeply concerned.
ከሁለት ዓመታት በፊት ሳውዲ አረቢያና ሌሎች የኦፔክ ሲደመር አንድ አባል ሀገራት በወሰዱት አንዳንድ ውሳኔ ምክንያት የነዳጅ ዋጋ ሲቀንስ በአሜሪካ የነዳጅ አምራች ግዛቶችን የሚወክሉ አንዳንድ የህዝብ እንደራሴዎች ጉዳዩ በጣም አሳስቧቸው ነበር። እንደሚመስለኝ ትልቁ ጉዳይ ሁለቱም ፓርቲዎች የአሜሪካንና የሳውዲ አረቢያን ግንኙነት በጠንካራ መሰረት ላይ እንዳልቆመ ተገንዝበዋል።
ፕሬዚደንት ጆ ባይደን ባለፈው ዓመት ላይ በሳውዲ ያደረጉትን ጉብኝት በተመለከተ ዋይት ሃውስ የሚቀርብበትን ትችት አይቀበልም። ጉብኝቱ የተደረገው ስለ ነዳጅ ዘይት ሳይሆን በመካከለኛው ምስራቅ ጉዳይ አሜሪካ ያላትን ቁርጠኝነት ለማሳየት ነው በማለት
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ዝግጅታችን በሬዲዮና በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ እየተላለፈ ይገኛል። ዝግጅታችን ይቀጥላል። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ባህልና ማህበረሰብ ነው። በኢትዮጵያ የመጀመሪያው እንደሆነ የሚነገርለት ሂሩት አባቷ ማን ነው የተሰኘው ፊልም ለመጀመሪያ ጊዜ በውጭ ሀገር ሊታይ ነው። ፊልሙ ለእይታ የሚቀርበው በ2015 የለንደን የኢትዮጵያ ፊልም ሳምንት ላይ ነው። ከጥቅምት 4 እስከ 6 2015 ዓመተ ምህረት የሚካሄደውን የፊልም ሳምንት አስመልክቶ የለንደኑ ዘጋቢያችን አስተዋይ መለሰ የሚከተለውን ቅንብር ልኳል።
በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለእይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልብ ወለድና ዘጋቢ ፊልሞችን አውጥተዋል። ከነዚህ መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረው የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሪስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳን አብዛኛው የቴክኒክ ቡድን አባላት አውሮፓውያን ከፕሮዳክሽን ስራው በኋላ የነበረው ሂደት በጣሊያን ይሰራ እንጂ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ስራው የተጠናቀቀው ሂሩት አባቷ ማን ነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻ ቪው ቴክኖሎጂና ሚዲያን ከመሰረቱት መካከል አንዷ የሆኑትና የድርጅቱ ኦፕሬሽንስ ዳይሬክተር ትዕግስት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጭ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ፣
ሂሩትን ለማምጣት በጣም ጊዜ ፈጅቷል። 2 ወር ተኩል ምናልባት 3 ወርም ሊሆን ይችላል። መጀመሪያ ሄደን ከተነጋገርን በኋላ ሄደን ካየን በኋላ ከዛኛው እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደሌሎቹ ፊልሞች ተስማምተን ይመጣል ነበር። እሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው? ጥራቷ እንዴት ነው? ጤናዋ እየተባለ ብዙ ነገር ስለተጠያየቅን ጊዜው እንደሚፈጅ ገብቶናል ማለት ነው። ጥንቃቄ ያስፈለገው ነበር። ሂሩትን ለማምጣት እንዲቀላል አልነበረም። አሁንም ቢሆን እዚህ መታ ለንደን ውስጥ በመታየት በጣም ደስ ብሎናል።
የኢትዮጵያ የፊልም ሳምንትን ከ2012 ዓ.ም ጀምሮ በለንደን ማዘጋጀት የጀመረው ሀበሻ ቪው ዘንድሮ ለ3ኛ ጊዜ 3 ኢትዮጵያዊ ፊልሞችን ለእይታ በማቅረብና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ፣ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል።
3 ፊልም ይዘን መተናል ለንደን ላሉት እንግዶች። ሲኔት አለ፣ ሂሩት አባቷ ማን ነው አለ፣ ከዛ በኋላ ደግሞ ርዕስ ፈላጊ አለ ማለት ነው። የተለያየ ጆንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን።
ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻ ቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጭ እየወሰዱ የማስተዋወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምፅ ጋር ባደረጉት ቆይታ ጠቁመዋል።
የኛ ኢንዱስትሪ ያደገ ባለበት ሰዓት ብዙ ታሪኮችና ብዙ ኦሪጅናል የሆኑ ነገሮችን ይዘን ስንነሳ በዓለም እስካሁን ድረስ በደንብ የታወቀ የለንም ብዬ ገምታለሁ። አልታወቅንም በፊልም ኢንዱስትሪው። ለምሳሌ ናይጄሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ የነሱ ኢንዱስትሪ በጣም ያደገ ነው። እኔ እንግዲህ የምገምተው ምንድነው ህዝቦቻቸው ሄደው ፊልሙን በደንብ አገራ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስተዋውቃሉ። ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው። የኛም አላማ ስንጀምር እንዴ ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒክ የሆነ ከዛ ደግሞ ምንድን ነው የምንጨምረው? ሰብታይትል ነው እንግዲህ ሌላው ሰው እንዲያነበው እንዲገነዘበው ለምን አናደርግም ብለን ተነሳሳን። ቅድም እንዳልኩት የኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬት ሪስፖንሲቢሊቲ አርገን ያዝ ነው።
አንድ ፊልም ሰሪ በምታዘጋጁት የኢትዮጵያ ፊልም ሳምንት እንዲሁም በማሰራጫቸው ላይ እድል እንዲያገኝ መስፈርቱ ምንድን ነው? የፊልም ሳምንቱ አላማስ ለሚለው ጥያቄም ሲመልሱ፣
አንደኛ ታሪኩ ኦሪጂናል መሆን አለበት ላለሁኝ፣ ሁለተኛ በጥሩ አቋም የተሰራ፣ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል በማለት እነኚህ ናቸው እንግዲህ እንደ ክራይቴሪያ ግን የምንይዘው። እንግዲህ ያው የፊልም ዊክ ብለን ስንጀምር አላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹን በደንብ ያስተካክላል፣ ለፊልም ሰዎች መድረክ ይከፍትላቸዋል። ከዚህ በፊትም ከኛ ጋር የሰሩ ሰዎች ሌላ ላውታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደማንም ውጭ ሀገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያቀርቻ ኢትዮጵያ ብቻ ሳይሆን ሌላው ሰው የሚያልፈውስቱ እንዴ ኢትዮጵያ ፊልም እዚህ ያለ እንዴ ትገብቼሊ ብሎ ያን እድል ለመክፈት ብለን ነው። ከቻለን ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣትና እዚህ ወይንም እዚህ ቢሆን ሌላም ሳይሆን ወደፊትም ያሰብን ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለነሱም ደግሞ ሁለተኛና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናረጋለን ማለት ነው።
በቀዳሚ ዝግጅቱ 1 በሁለተኛው 4 እንዲሁም በአሁኑ በሶስተኛው ዝግጅቱ 3 ፊልሞችን ለይታ የሚያበቃው የኢትዮጵያ ፊልም ሳምንት በየአመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ ድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪ እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን ጨምሮ የአዲስ አበባ ሲኒማ አስተዳደር ባለሙያዎችና ለእይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
የሐሙስ ምሽት መሰናዷችን ሁለተኛ ክፍል አጋማሽ እንደቀጠለ ነው። ተከታዩ ቅንብር ደግሞ ሳይንስና ቴክኖሎጂ ነው። በናሳ ጎዳርድ የህዋ በረራ ማዕከል የጥናትና ምርምር ኢንጂነር የሆኑት ትውልደ ኢትዮጵያዊ ዶክተር ብርሃኑ ቡልቻ በጨረቃ ላይ ውሃን መፈለግና ስራውን ማመልከት የሚችል መሳሪያ መስራታቸውን ናሳ ካሳወቀ ወዲህ ጉዳዩ የብዙ መገናኛ ብዙሃን ርዕስ ሆኖ ሰንብቷል። በዚህ ጉዳይ ላይ የኦሮሚኛ ዝግጅት ክፍል ባልደረባችን በፈቃዱ ሞረዳ መሬት ላይ በሚደረግ ምርምር እንዴት መሳሪያው ጨረቃ ላይ ውሃ መፈለግ እንደሚችል እንዲሁም ከመሳሪያው አናሳነት አንጻር እንዴት ሙሉን የጨረቃ ስፋት መሸፈን ይችላል የሚሉና ሌሎች ጥያቄዎችን በማንሳት ከብርሃኑ ጋር ተወያይቷል። ከአፖሎ ተልእኮ ወዲህ ከ50 ዓመታት በኋላ ናሳ ወደ ጨረቃ ለመላክ ዝግጅት እያደረገ መሆኑንና እርሳቸውም የሰሩት መሳሪያ ከ3 ዓመት በኋላ ወደ ጨረቃ እንደሚላክ ዶክተር ብርሃኑ ተናግረዋል። ወደ ቃለ መጠይቁ እንለፍ።
በእንግሊዘኛው ምህጻረ ቃል DART ተብሎ የሚጠራውና Double Asteroid Redirection Test የሚባለው የዩናይትድ ስቴትስ የውሃ ምርምር ተቋም ወይም ናሳ ተልእኮ ተቋሙ በአሁኑ ወቅት ትኩረት ሰጥቶ እየሰራባቸው ከሚገኙ አይነተኛ የምርምርና የሙከራ ተግባሮች ውስጥ አንዱ ነው። ስለዚህ ተልእኮ ጉዳይ እንዲነግሩን ሜሪላንድ በሚገኘው የናሳ ምርምር ተቋም የሲስተም መሐንዲስ ወይም ኢንጂነር የሆኑትን ዶክተር መላክ መኮንን ዘበናይን ጋብዘናል። ዶክተር መላክ ደብረ ማርቆስ ተወልደው በባህር ዳር ዩኒቨርሲቲ በኤሌክትሪክ ምህንድስና ወይም ኤሌክትሪካል ኢንጂነሪንግ የመጀመሪያ ዲግሪያቸውን ካገኙ በኋላ ወደ አውሮፓ በመሄድ በአውሮፓ የህዋ ምርምር ስር በጀርመን በፊንላንድና በስዊድን ከተማሩ በኋላ በኤሮስፔስ ምህንድስና የማስተርስ ዲግሪያቸውን ሰሩ። በጀርመን የህዋ ምርምር ተቋም ውስጥ ለ6 ዓመታት እየሰሩ የዶክተሬት ዲግሪያቸውንም እዛው አገኙ። በጃፓንና በቻይናም ከኤሮስፔስ ምህንድስና ጋር በተያያዘ የተለያዩ ስልጠናዎችን ወስደዋል። ከዚሁ ስራቸው ጋር በተያያዘ ጉዳይ ለስብሰባ ወደ ዩናይትድ ስቴትስ በመጡ ጊዜ ስራዎቻቸውን ለናሳ አቅርበው ተቀባይነት በማግኘታቸው ከ2015 ጀምሮ ጎዳርድ የህዋ ማዕከል የሲስተም ኢንጂነር በመሆን እያገለገሉ ነው። ከዶክተር መላክ ጋር ያደረግነው ውይይት የዳርት ተልእኮ ወይም ዳርት የተባለው ተልእኮ ምንድነው ከሚለው በመጀመር ነው።
ናሳዎች 2016 ዘካይ ላይ የፕላኔታሪ ዲፌንስ ኒባል ናሳ እንጂ እንደ ዲፓርትመንት ሪሰርች ፕላኔታሪ ዲፌንስ ሪሰርች ኒባል ኦፊስ ተቋቋመ። እዛ ላይ አስትሮይድ ቢመጣ ምን እናርግ የሚል ሐሳብ መጣ። ለምን
አስትሮይድ የሚንለው ነገር ትንሽ ለአድማጮቻችንም ግልጽ በማድረግ በዚህ በህዋ ላይ ያሉ ቋጥኞች ወይም ትላልቅ ድንጋዮች
አንድ ጊዜ ከዛ አፈት ለቆ ወጣው መዋራቸው ለቆ ወጣው ምድር ሊያጠፉ የሚችሉ ታሳቢ ነገሮች ናቸው። ይሄ አስትሮይድ ምንድነው?
አዎ አስትሮይድ ማለት እሱ ነው። ስለዚህ ያ ነገር የአስትሮይድ አሁን ለምሳሌ አሶፍና ወደ 1 ሚሊዮን የሚጠጉ አስትሮይዶች አሉ። ከመሬት የሚዞሩ የተወሰኑ ናቸው፣ ግን ጀነራሊ በቴሌስኮፕ ምናምን ይታዩ አሶፍና ላይክ 1 ሚሊዮን ማይክሮ ኒቨል ቱ አስትሮይዶች አሉ። እዛ ውስጥ ትንሾች ናቸው መሬት የሚዞሩት። እና እስከ አሁኗ ደቂቃ ድረስ ወደ መሬት እየመጣ ያለ አስትሮይድ የለም። ግን ቢመጣ ምን ይደረግ የሚለውን ነገር ምንድነው የምናረገው የሚለው ነገር ሀሳብ መጣ። ምንድነው ለምን ገና ምድር ላይ ከመድረሱ በፊት ኢምፓክት አናረገው? ብንመታው ፍጥነቱና የሚመጣበትን መንገድ በተወሰነ ከተቀየረ መሬትን ሳይመታ ያልፋል የሚል ሀሳብ ቲዮሪ ሃይፖቴሲስ ነበረ። ስለዚህ ሃይፖቴሲስ ቴስት ለማድረግ ነው ይሄ ሚሽን ዲዛይን የተደረገው። ዳርት ከዛ የተነሳው ማለት ነው። ስለዚህ የሚቲጌሽን ሀሳብ ወይም አስትሮይድ ወደ ምድር ቢመጣ ዲፌንስ ሜካኒዝም ቴስት ለማድረግ ነው።
ይሄ አስትሮይድ የሚባለው ነገር ወይም ቋጥኝ የምንበለው ወይ ድንጋይ የምንበለው በምንድን ነው ተገጭቶ አቅጣጫውን እንዲቀይር የሚደረገው?
ዳርት ማለት ባይ ዘ ወይ ዳብል አስትሮይድ ሪዳይሬክሽን ቴስት ነው። ዳብል የሚለው ሁለት አስትሮይዶች አሉ። አንደኛው ትልቅ አስትሮይድ ነው። ምናልባት የትንሹ አስትሮይድ አራት እጥፍ የሚያክል ሳይዝ ነው ያለው። ይዞራል። ባስ በሚያክል አስትሮይድ ሲመታ ኦርቢቱን የሚዞርበትን ኦርቢት ይቀይራል ወይ? ቲዮሪውን ኩክ ለማድረግ ነው። ከቀየረ ለምሳሌ ድሮ የሚዞርበት ለምሳሌ አክቹዋሊ ይሄ ስፔሲፊክ ዚስ ሚሽን አንድ ትልቁን አስትሮይድ ትንሹ ለመዞር 11 ሰዓት ከ54 ደቂቃ አካባቢ ነው የተገኘበት። አሁን ይህን ሲመታ ምን ያህል ይሆናል? 11 ሰዓት ከ46 ከ50 ነው ዊዶን ነው የት አሁን አክቹዋሊ ከኔ ጋር ይሰሩ የነበሩ ልጆች ይህንን አናላይዝ እያደረጉ ነው፣ ዳታ እየተቀበሉ ኢምፓክቱ ሪሊ ይህንን ቲዎሬቲካሊ የተገመተውን ነገር አምጥተዋል የሚለውን ነገር እያዩት ነው። ያ ነው ሀሳቡ።
ቋጥኞቹን ወይም አለቶቹን ለመግጨት ከመሬት 11 ሚሊዮን ኪሎ ሜትር የተጓዘውን መሳሪያ መጠኑን በአንበሳ አውቶቡስ መጠን፣ የተገጨውን የህዋ ቋጥኝ ወይም አለት ደግሞ በፓሪስ ከተማ ውስጥ ባለው ሐውልት መጠን የገለጹት ዶክተር መላክ በዚህ ተልእኮ ውስጥ ሁነኛ ድርሻ አላቸው። ምንድን ነው የሰሩት?
እኛ የሰራ ሚሽን ኮንሴፕቱ ላይ ኮንትሮል ባሱ ወይም ስፔስ ክራፍቱ አስትሮይዱን አኪሬሲ እንዲመታ የኮንትሮለር ኮንሴፕት ነው። እዛ ላይ ነው ኢንቮልቭድ ያደረኩት። ኢንጂነር ሁኜ ነው የሰራሁት። የኮንትሮለሩን ላይ ኮንትሮል ስልህ ሞር የኢንጂነሪንግ ተርም ነው። ላይክ የቁጭ ብሎ ሳተላይትሱን ዳታ ቼክ ማድረግ ሳይሆን ስፔስ ክራፍቱ በትክክለኛው ፓዝ ሂዶ አስትሮይዱን እንዲመታው ምን አይነት አልጎሪዝም መጠቀም አለበት የሚለው ላይ ነው ኢንቮልቭድ ያደረኩት። ያንን ካስረከብኩ በኋላ ጅዝ አክቹዋሊ ከዛ በኋላ እኔ ከዛ ውስጥ ወጥቻለሁ። ላይክ እንደዚህ ዴት ዲያውን ለምሳሌ እዛ የሚሰሩ ልጆች አሉ ከኔ ጋር የነበሩ፣ እኔ ግን ሌላ ሚሽን ውስጥ ነው ያለሁት። ያንን ኦልሬዲ ጨረስኩ።
ለመሆኑ እነዚህ የህዋ ቋጥኞች ወደ መሬት እየመጡ መሆናቸውን በምን እናቃለን? መቼ ሲመጣሉ?
በዚህ ከዚህ ሰዓት ድረስ ወደ ምድር እየመጣላቸው አይደለም። ሶ በቴሌስኮፕ እና በኢንፍራሬድ ካሜራ አስትሮይዶች አይደንቲፋይ ማድረግ ይቻላል። ዋንስ አስትሮይድ መሆኑ ከታወቀ በኋላ ፊውቸር ላይ ከአስር ዓመት በኋላ ከመቶ ዓመት በኋላ ምድር ላይ ይመጣል የሚለውን ፕሬዲክት ይደረጋል። አልጎሪዝሞች አሉ የሚሰሩት፣ ከዛ መሰረት ነው አይደንቲፋይ የሚያደርጉት። የቴክኖሎጂ ቴስት ተደርጓል። ቀደም እንዳልኩ ገና ውጤቱ አልታወቀም። ያው በቅርቡ ጊዜ ይታወቀ። ይሄ ሚቲጌሽን ቴክኒክ ካለ ነው ያው የሆነ ነገር ለምሳሌ ከመቶ ዓመት በኋላ ይሄ አስትሮይድ ይመጣል ሲባል ቀደም ተብሎ ይመጣል፣ ያው ምድርን ሚስ እንዲያደርግ ይደረጋል ማለት ነው። የቴክኖሎጂ ወርክአውት ካለ ስለዚህ ይህንን ኒውስ መከታተል ምናልባት ለአድማጮች ኢምፖርታንት ይመስለኛል። ላይ ይሄ ነገር እንዴት ነው ኦርቢቱ ተቀየረ ወይ ፓዙ እና ትራጀክተሪ ተቀየረ የሚለውን መከታተል ዳት ፋይናል ፕሮዳክት መምታቱ አንድ ነገር ነው። ለምሳሌ እኔ ኢንቮልቭ ካረኩበት አንጻር ስፔስ ክራፍት ሲዶ አስትሮይድ መምታቱ ሰክሰስፉል ሆኗል። ያ ኮንትሮለሩ ሰርቷል፣ ግን ኦርቢቱን ቀይሯል የሚለው ደግሞ የሚፈለገው ውጤት ነው። ያን ደግሞ አብረን ወደፊት እናያለን።
በዚህ የህዋ ምርምር ስራ ውስጥ ለመሳተፍ ለሚፈልጉ ወጣቶች መንገዱና መላው ምንድን ነው?
እንደኔ ምንድን ነው ፍላጎት አስፈላጊ ነው። ከውስጥ የሆነ ፍላጎት ምክንያቱም መንገዶች ሁሌት ላላዩን ይችላሉ፣ የተለያዩ ችግሮች ሊያጋጥም ይችላል። ግን አንድ ሰው ፍላጎት ካለው ችግሮች እንዲኖሩ ያን ችግር እየተወጣ የሚፈልገው ደረጃ መድረስ ይችላል። እና እነዚህ የኢንጂነሪንግ ሀሳብ ያላቸው ሰዎች ማትስ ኢምፖርታንት ነው። ሁሌ ማትስን ጠልቶ እንደዚህ አይነት ቦታ ለመስራት ሊከብድ ይችላል። ስለዚህ ማትስ ላይ ሳይንስ እና ቋንቋም ጥሩ ነው። ሁሌ እዛ ላይ ፎክስ አድርጎ መስራት ያስፈልጋል።
ወላጆችና ወጣቶች ሰምታችኋል ዶክተር መላክ ያሉትን፣ በሂሳብና በሳይንስ ላይ በርቱ ነው ያሉት። አድማጮችና ተመልካቾቻችን ከትልቁ ቅያኖስ ውስጥ በትንሽ የሻይ ማንኪያ የጨለፍነውን ቁም ነገር ለዛሬው በዚሁ እናበቃለን። ዶክተር መላክን እናመሰግናለን።
ዝግጅታችን ይቀጥላል። በተከታይ የምናመራው ደግሞ ወደ ደቡብ ኢትዮጵያ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በደቡብ ክልል በሚገኙ 6 ዞኖች እና 5 ልዩ ወረዳዎች ጥር 29 2015 ዓ.ም ምረት ህዝበ ውሳኔ እንደሚያካሂድ አስታውቋል። ቁጥሩ 3 ሚሊዮን በላይ የሚገመት መራጭ ድምጹን ለመስጠት ይመዘገባል የሚል ግምት እንዳለ ያስታወቀው የምርጫ ቦርድ ለህዝበ ውሳኔው ማስፈጸሚያ የሚውል ከግማሽ ቢሊዮን ብር በላይ እንደሚጠይቅም አመልክቷል። ቦርዱ የህዝበ ውሳኔ ቅዱን ለባለድርሻ አካላት ባስተዋወቀበት በዚህ መድረክ የተሳተፉ የተቃዋሚ የፖለቲካ ፓርቲዎችን በምርጫ አስፈጻሚዎች ገለልተኝነት፣ በጸጥታ ሁኔታና በህዝበ ውሳኔው ዲሞክራሲያዊነት ዙሪያ የተለያዩ ጥያቄዎችን አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳና ምክትል ሰብሳቢው ውብሸት አየለ ለፓርቲዎቹ ጥያቄዎች ምላሽ ሰጥተዋል። ገብረ ሚካኤል ገብረ መድህን ለሳምንታዊው የዲሞክራሲ በተግባር እንደዚህ አጠናቅሮታል።
የፌዴሬሽን ምክር ቤት በደቡብ ኢትዮጵያ አንድ ላይ ሆነን ክልል እንመስርት ባሉ ዞኖችና ልዩ ወረዳዎች ህዝበ ውሳኔ እንዲደራጅ በወሰነው መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ጥር ወር በ6 ዞኖችና በ5 ልዩ ወረዳዎች ህዝበ ውሳኔ እንደሚያካሂድ ገልጿል። ቦርዱ በትናንትናው ዕለት የህዝበ ውሳኔ እቅዱን ባስተዋወቀበት መድረክ ላይ ይፋ እንዳደረገው ህዝበ ውሳኔው በጋሞ፣ በጌዲዮ፣ በጎፋ፣ በኮንሶ፣ በደቡብ ኦሞና በወላይታ ዞኖች እንዲሁም በአማሮ፣ ባስኬቶ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ይካሄዳል። ከ3 ሚሊዮን በላይ መራጮች ይመዘገባሉ የሚል ግምት በተሰጠው የምርጫ ሂደት ከ3700 በላይ የድምጽ መስጫ ጣቢያዎችና ከ18800 በላይ የምርጫ አስፈጻሚዎች እንደሚኖሩም የቦርዱ እቅድ ያመለክታል። የመድረኩ ተሳታፊ ከሆኑ የተቃዋሚ ፖለቲካ ፓርቲዎች የተለያዩ ጥያቄዎች በተነሱበት መድረክ በኢዜማ ፓርቲ ተወካይ አቶ አበባ አካሉ የተሰነዘረው አንድ ጥያቄ የምርጫ አስፈጻሚዎች ገለልተኝነትን ጉዳይ ይመለከታል።
የምርጫ አስፈጻሚዎች ገለልተኝነትን በተመለከተ ባለፈው ስድስተኛ ድረ ምርጫ ምርጫ አስፈጻሚዎች የገዢ ፓርቲ አባላትና ካድሬዎች ነበሩ። በጣም ብዙ ወከባ ሲሰጡ፣ ድምፅ ሲጭበረበር ሲያደርጉ እናንተም ሲፈትኑ እንደነበር ቦርዱን ታውቃላችሁና፣ እነኚህ ሰዎች የገዢ ፓርቲ ረጅም እጅ ነው ያለው፣ እንዴት ነው እሱ ገለልተኛ ናቸው ብለን በመለመስ ናቸው።
የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ ለዚህ ጥያቄ የሰጡት ምላሽ የምርጫ አስፈጻሚዎችን ገለልተኝነት ለማረጋገጥ እንጥራለን የሚል ነበር።
ብዙ ነገሮች እየሞከርን ቆይተናል። አለቃዎችናሉ ፖለቲካ ተቋሚ ፓርቲዎች ከፈለ ግን የምናሻሽልባቸው የሁላችንም የገዢ ፓርቲ ጨምሮ አሜሪካ ያላቸውን አስፈጻሚዎች የምናገኝበትን መንገድ መወርፍን ለመፍጠር እየሞከርን ነው። እዛ ውስጥ ግን የገለልተኝነት ጥያቄ ካለ ለህዝብ፣ ለፓርቲ፣ ለእንደዚህ አሳስቀን እንደዚህ አይነት ጥያቄ ያለባቸውን አስፈጻሚዎች እናወጣለን።
ዞኑ በመልክዓ ምድር ከማይገናኘውና ኩታ ገጠም ካልሆነው ደቡብ ኢትዮጵያ ጋር እንዲካለል መደረጉ ህገ መንግስታዊ አይደለም የሚል የተቃውሞ አስተያየት የሰነዘሩት ደግሞ የጌዲኦ ህዝብ ዲሞክራሲያዊ ፓርቲ ተወካይ አቶ አለሳ ናቸው።
የጌዲኦ ዞን የስዳማ ብሔራዊ ክልላዊ መንግስት ከመመስረቱ በፊት የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ኩታ ገጠም መዋቅራዊ አካል ነበር። የስዳማ ክልላዊ መንግስት ሲቋቋም የጌዴኦ ዞን ኩታ ገጠምነት ከደቡብ ክልል ጋር ተቋቋመ። ህገ መንግስቱ አንድ ክልል ውስጥ አካል የሆኑ አካላት ኩታ ገጠም አዋሳኝ እንዲሆን ያስቀምጣል። ኩታ ገጠምነትን ህገ መንግስቱ በዛ ደረጃ የሚያስቀምጦ ነው ሳለ ምርጫ ቦርድ ይህንን ህዝበ ውሳኔ ለማደራጀት የገዴኦ ዞኒን ሁኔታ
የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ይመልሳሉ።
አቶ አርሳ ያነሱት የቪዲዮ ጉዳይ ህገ መንግስታዊ አይደለም የሚለው ተቀመጠ ሸሽዳለ። ምናልባት እኛም አለፍ ያለ ሊሆን ይችላል። የህገ መንግስታዊነትን ወደ እኛ የሚመጣ አይደለም። ይህ ግን አስታውስም የኢትዮጵ ቦርደር አብረው ተጠቀም መሆን አለባቸው። አንድ ይሄ ህግ ኦፒኒን ነው የሚጫወተው። እንግዲህ ደስ አይነት ሪፓርመንት ከመንግስቱ ላይ ስለመኖሩ እጠራጠራለሁ። ምናልባት እንደሱ ካለ ወደ ፌዴሬሽን ምክር ቤቱ ሀሳቦችና እንደገና መንግስቱ ማቅረብ የምትችሉ ይሆናል። በላንድ በኩል ግን እሱን አላየንም።
የወላይታ ህዝብ ፍላጎት ክልል መሆን ነው ያሉት አቶ አሸናፊ ከበደ ከወላይታ ህዝብ ዲሞክራሲያዊ ግንባር ወህዴግ ናቸው። የቦርዱን አካሄድ ዲሞክራሲያዊ አይደለም ሲሉ ይተቻሉ።
የወላይታ ህዝብ እንደ ህዝቡ ጥያቄ ወላይታ ብሔራዊ ክልላዊ መንግስት ወይ ብሎ ባለበት ወቅት ምርጫ ቦርድ የፌዴሬሽን ወይ የአስፈጻሚ የመንግስትን ውሳኔ በወላይታ በጉልበት ለማስፈጸም ያለበት ዲሞክራሲያዊ ሂደት ምርጫ ቦርድ አክሰፕት አድርጎ በኖርማል ደረጃ ህዝበ ውሳኔ ነው ሲል ትልቅ ከፍተኛ የሆነ በእውነት ቅሬታ ተሰምቶኝ ቅሬታ ብቻ ሳይሆን ስብራት እንደዚህ ተሰምቶ።
ለዚህ አስተያየት ምላሽ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ውብሸት አየለ የወላይታ ዞንን የሚመለከተው ጥያቄ ለቦርዱ መቅረብ የለበትም ብለዋል።
ወንድሜ ከወላይታ ምርር ብለው የተናገሯቸው ነገሮች አብዛኛው ነገሮች አይመለከትም። ለምታውቁት የየዞኑ ምክር ቤቶች የሚሰጣቸው ውሳኔዎችን ወይም የክልል ምክር ቤቱ ከደረሰው በኋላ ወይም የፌዴሬሽን ምክር ቤቱ ከደረሰው በኋላ የማስፈጸም ስልጣን ብቸኛ አካል ብሔራዊ ስለሆነ ለእኛ ይልከዋል። እኛ የምናስፈጽመውን ነው የምናስፈጽመው። ምክር ቤቶቹ የወሰኑትን ውሳኔ መሰረት አድርጎ ፌዴሬሽን ምክር ቤት የላከውን ስልጣናችንን በማያስነቃነቅ ኃላፊነታችንን ኮምፕሮማይዝ በማያደርግ ሁኔታ የህዝብ ውሳኔ እናስከብራለን።
የቦርዱ ኃላፊነት በፌዴሬሽን ምክር ቤት የተወሰነውን ውሳኔ ማስፈጸም መሆኑን የገለጹት ዋና ሰብሳቢ በበኩላቸው የወላይታን ጉዳይ ጨምሮ በፖለቲካ ፓርቲዎቹ ተወካዮች የተነሱት ጥያቄዎች ከህጋዊነት፣ ከህገ መንግስታዊነትና ከዲሞክራሲያዊ አካሄድ አኳያ መታየት እንዳለባቸው አስረድተዋል።
የትኞቹን የፖለቲካ ሀሳቦች አማራጮች የሆኑ የህዝብ ሀሳብ ናቸው ብለን በእርግጠኝነት ስንናገር እንደ ፖለቲከኞች ልናራምደው ይችላል። ይህ ህዝብ ሀሳብ ናቸው ብሎ ግን የመጨረሻው ሚዛኑ ያው ምርጫውንና በዚህ ጉዳይ ደግሞ የተወሳኔ ስናደርገው የወላይታ ህዝብ ወይም ደግሞ ሌሎች ዞኖች ላይ ያሉት ህዝቦች ሀሳባቸውን እንደ ዜጎች የሚገልጹበትን ትክክለኛ ሂደት አብረን ለመፍጠር ይመስላል። እና ሚክሲ ይህንን ሀሳብ ይደግፋል አይደግፍም የሚለው
ህዝበ ውሳኔውን ለማካሄድ የጸጥታ ሁኔታ እንቅፋት እንዳይሆን ቦርዱ ከመንግስት የጸጥታ አካላት ጋር በመተባበር እንደሚሰራም ብርቱካን ሚደቅሳ ተናግሯል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የአሜሪካ ድምፅ የአማርኛው አገልግሎት ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ በ19 በ25 እና በ31 ሜትር ባንድ በኢትዮሳት የቨርቹዋል ቻናል 57 ዲግሪ ዌስት እንዲሁም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወደ እናንተ ይደርሳል። በእነዚህ በዝግጅቶቻችን ላይ አስተያየት መስጠት ከፈለጋችሁ ወይም በሳምንታዊ ፕሮግራማችን ላይ ቢካተት የምትሏቸውን ሀሳቦች ለመጠቆም በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
በዚሁ የምሽቱ መሰናዷችንን እናጠናቀቃለን። በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳቸው ምሽት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና እደሩ።